Bună dimineața, Alina, de bine ai programat 5 în general.
በዚህ ክፍል
የፍቅር ክፍያ በአህመድ ኢማም የቀረበ በእውነተኛ ታሪክ ላይ የተመሰረተ አጭር ታሪክ እናሰማለን። በመጨረሻም አንድ ትውልድ ለመምሰል ቀዩ ሽብር በኢትዮጵያ በሚል ርዕስ በባቢሌ ቶላ ተደርሶ በጸገየ ወይን ገብረ መድህን ደብተራው የተተረጎመውን መጽሐፍ መቅድም አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። የፍቅር ክፍያ በእውነተኛ ታሪክ ላይ የተመሰረተ አጭር ትውስታ በአህመድ ኢማም። የፍቅር ክፍያ ሐምሌ 6 ቀን 1983 ዓመተ ምህረት አዲስ አበባን የጭንቅ ፍላሎት አጥልቶባታል። ይህን አዲስ አበባን ጨምሮ መላው አገሪቱን ያላበሰ የፍርሃት ደመናን ተዳፍረው ያንለት ወደ መስሪያ ቤታቸው ለመሄድ መንገድ ከጀመሩት አንዱ ነበርኩ። ከባልቻ ሆስፒታል ተነስቼ ፖሊስ መምሪያን አለፍኩና ወደ ለጋር አቀናው። ከሌሎች መንገደኞች ጋር መብራት ኃይል ጎን ካለው ከክቤት አጠገብ ሊስትሮች ወንበራቸውን ደርድረው ጫማ ከሚጠርጉበት ቦታ አደረሱ። ከእንዳምስት አይበልጡም ለሥራ በጠዋት መቀመጫ ወንበሮቻቸውንና የሊስትሮ ሳጥኖቻቸውን የደረደሩት ልጆች። የቁጥራቸውን ማነስ ሳይ ኬት አምጥተው ጉሮሯቸውን ይዘጉ ይሆን አልኩና ለራሴ ጥያቄ አቀረብኩ። በሪስትሮነት የሚሰሩት ልጆች ረጂ የሌላቸው ወይም ከችግረኛ ቤተሰብ የሚመጡ መሆናቸውን እያሰብኩ ይህንኑ እያሰላሰብኩ ከኬክ ቤቱ በስተግራ በኩል አልፎ ወደ ገነት ሆቴል የሚሄደውን ጠባብ መንገድ ልሻገር ስል አንድ ጥይት ወደ ሰማይ ተተኮሰ። የተተኮሰው ሜክሲኮ አደባባይ አጠገብ ቆሞ ፊቱን ወደ ትንባሆ ፋብሪካ ያዞረውን ታንክ ከሚጠብቁት ሁለት የወያኔ ወታደሮች ባንዱ ነበር። መንገዱን ልንሻገር የነበርነው ወደ 15 የምንሆን ሰዎች ቀጥ ብለን ቆምንና ወደ ኋላችን አፈገፈግን። ስለ ተኩሱ ይበልጥ ለማጣራት ወደ ታንኩ አይኖቼን ወረወርኩ። የደም ግብሩን እንደለመደው ሊጠጣ ወያኔያዊው ጭራቅ የመሳሪያውን ላንቃ ከፍቶ ነበር። ታንኩ ከቆመበት አደባባይ ማዶ በስተቀኝ በኩል ካለው ሸምበቆ እጅብ ብሎ ከበቀለበት አጥር አጠገብ ሁለት ሰዎች አሉ። አንዱ እጁን ወደ ላይ አድርጎ ወደ ታንኩ ይራመዳል። መሳሪያውን በሁለቱ ሰዎች ላይ ደግኖ ወደ ኋላ የሚያፈገፍገው አንዱ የወያኔ ወታደር እጅን ወደ ላይ አድርገህና የሚል ትዕዛዝ ሰጥቶት ይመስላል። ሌላው ሰውዬ ደግሞ የሚያደርገውን አጥቶ በግቢ ነፍስ በውጪ ነፍስ በደመ ነፍስ ይበተበታል። ብዙም አልቆየ የተደገነው የወያኔው መሳሪያ እጁን ወደ ላይ ባደረገው ወገን ላይ በሩምታ ተተኮሰ። ነፋስ ወደ ላይ አንስቶ ልክ ቀስ እያለ ከመሬት እንደሚያርፍ ሸማ። ያ ከሰከንድ በፊት ሕያው የነበረ ሰው ተንገዳገደና ሽብልል ብሎ ከመሬት ወደቀ። ሌላውን ሰውዬ ላይ ተተኮሰ። ከአጥሩ ስር ኩርምት ብሎ ወደቀ። ከሁለቱም ደም ኩልል እያለ በአስፋልቱ ላይ መፍሰስ ጀመረ። አዲስ አበባ ገና በጠዋቱ ሁለት ልጆቿን ገበረች። ወደ ኋላ ተመለስኩ። በተግባር እድበኩል አድርጌ አደባባዩን በስተቀኝ በመተው ወደ ለጋር መንገዴን የከተልኩት አፌን ደምደም እያለው ነበር። ጦላይ ታስሮ የነበረው መቶ አለቃ ወንድሜ በቀደም ለታ ልጠይቀው ሄጄ አየሁት ያለኝ ህልም ትዝ አለኝ። እናታችንን ለመጠየቅ ክፍለ ሀገር የሄደ ይመስለዋል። ወደ ወላጆቻችን ግቢ ስገባ ድንኳኖች ተጥለዋል። ግቢው ግን ጸጥ ረጭ ብሏል። እናታችንን ሳገኛት በማለት ስላየው ህልም ይነግረኝ ጀመር። በመቀጠልም እንኳን መጣ ልጄ ልድር እኮ ነው እንኳን መጣ አለችኝ እንዳየችኝ። ማን ነው የሚዳረው ብዬ ጠየኳት። ምን ቸገረ እንኳን መጣ ትንሹ ወንድምህን ልድር ነው ብላ ስትመልስለት ነበር ብንን ያለው። በላብ ተጠምቆ ህልሙን ሲነግረኝ አደጋ እንዳይደርስብኝ ያለውን ፍርሃት ገልጾ ጥንቃቄ እንዳደርግ ከምክር ጋር ነበር። ስንለያየም እስከ መጨረሻው እንደሚለያይ ሰው አንገቴ ላይ ተጠምጥሞብኝ አገላብጦ ስሞኝ ነበር። አሳዘነኝ። እንደማንም ወንጀለኛ ለአገሩ በፖሊስነት ከሰላሳ ዓመታት በላይ ባገለገለ መታሰሩ አንሶ ለእኛ መጨነቁ አስጨነቀኝ። ይህንኑ እያሰብ ከወላጆቻችን በተጨማሪ የእሱንም ቤተሰቦች የመርዳት ኃላፊነት በእኔ ላይ መውደቁን እያሰላሰልኩ ነበር ሳላውቀው ቢሮ የደረስኩት። ግማሽ የሚሆኑት የሥራ ባልደረቦቼ ዛሬ አልገቡም። ለነገሩ እኔም በሰበቡ የከተማዋን ሁኔታ ወጣ ብዬ ለማየትም ነበር ወደ ሥራ የሄድኩት። እንኳን ከተማዋን ጭንቁጧት አምቦ በወያኔ ከተያዘች ወዲህ ለወትሮውም የቢሮ ሰዓታችንን በአብዛኛው የምናሳልፈው በወሬ ነበር። ያን ቀንም የገባ ነው ጥቂት ሰራተኞች የዋል ነው በየአካባቢያችን የተፈጸሙ አዳዲስ ክስተቶችን እየተቀባበል ስናወራ ነበር። እኛ ሰፈር አንድ ወጣት በቀይ ሽብር ጊዜ ሕፃን እያለ አባቱን የኢህአፓ አባል ነህ ብሎ የገደለበትን የደርግ ካድሬ ገሎ ደሙን ተወጣ። እኛ አካባቢ ደግሞ ወያኔዎች አንድ ሰውዬ በሌሊት ከቤቱ አውጥተው ገለውት ሌባ ገደለው አሉ። ሁላችንም የምናውቀውን እየተቀባበል ስንነጋገር ዋል። የግድያ የጭንቀት ወሬ በመንግስቱ ወንበር የተተኩት አዲስ ገዢዎቻችን ጋር ንክኪ እንዳላቸው የምንጠረጥራቸው ጥቂት ባልደረቦቻችን ወሬ ለማነስ ነፍስ ሲመጡ እየተጠነቀቅን፣ በተለይም ከበረከት ስምኦንና ከታምራት ላይኔ ጋር ወዳጅነት አለን እያሉ ካሁኑ ታማኝነታቸውን እያሳዩ ያሉት ሁለት ሰዎች ታየና ሙሉጌታ ሲመጡ የምንነጋገረው እየተጠነቀቅን ነበር። ሁለቱም መስሪያ ቤት ውስጥ የነበረው የኢሰፓ መሰረታዊ ድርጅት ምልምል አባል ሆነው ሙሉ ተቀባይነት ለማግኘት ሲያፈደፍዱ እንደነበር የሚያውቀው ሰራተኛ በግርምት እየታዘበ ፊት ነስቷቸዋል። አዲሱ ከበሮ የሚደለቅለት የዘመኑ የጎሳ ፖለቲካም ከመቅጽበት የለከፋቸው ጥቂት ሰራተኞች ነበሩ። በምሳ ሰዓት ሰብሰብ ብለን ስንጨዋወት እንደ ኢትዮጵያ ባለች ባለብዙ ቋንቋ አገር ዘርን ከአገራዊነት አስቀድመን የት ልንደርስ ነው አልኩኝ። ውይይታችንን ወደ አጠቃላይ ርዕስ ለመውሰድ እኛ ኦሮሞዎች ተጨቁነናል፣ መብታችን መከበር አለበት፣ ጀማል ረከት አርጎ ተናገረ። ታጃይ አልኩኝ ለራሴው። የሰው እንዲያው ፈጥኖ በየወቅቱ የሚመጡት ገዢዎች የሚያቀርቡለትን የፖለቲካ ጥብቆ ለመልበስ መሽቀዳደም አስገርሞኝ። ጭቆናን ለማጥፋት የግድ ኢትዮጵያዊነትን አውልቀን መጣል የለብንም እኮ። አሁን አንተ ግማሽ ኦሮሞ ግማሽ አገሬ ነህ፣ ማን ተብለህ እናትና አባትህን ልታገናኛቸው ነው? ዘርን ብቻ ግንጥል ጌጥ ማድረጉ ችግር ያለው ይመስለኛል። በጥያቄ መለሰችለት መሰረት። ሌላው ባልደረባችን ሌላ ጥያቄ አቀረበለት ለጀማል። እንዳውም ባንዱ አያቴ ከጎጃም የቄስ ዘር ነኝ ስትላል ነበር በማለት
መምረጥ ዴሞክራሲያዊ መብቴ ነው ኦሮሞነትን ወይም አደረኝነትን
መለሰላት ጀማል የግድ እኮ እናትህን ለመውደድ አባትህን ወይም አባትህን ለመውደድ እናትህን መጥላት ያለብህ አይመስለኝም ማለችው በንግግሯ ይመስለኛል ማለት የምታዘወትረው መሰረት በመካከሉ ታዬ ባጭር ቁመቱ እየተድበለበለ መጥቶ ሹክክ ብሎ ሲገባ የውይይታችንን ርዕስ ባንቀይረው ኖሮ ክርክሩ ወዴት እንደሚያመራ አላውቅም ዝምታችን ሲበዛበት እንደ ሌሎቹ መስሪያ ቤቶች የቅሬታ ሰሚ ኮሚቴ አቋቁመን ባለቆቻችን የደረሰብንን በደል መፋረድ እንዳለብን ይመክረን ሞከረ በተራቢነቱ የሚታወቀው የሽጥላ ታዬ ቅሬታም ካለ አንተ የኢሰፓ ምልምል አባል በመሆንህ ብቻ ሳትወዳደር የቡድን መሪ መሆንህ ነው ብሎ ሲቀድድበት ሁላችንም ሳቅንና ወደ ሌላ ጭውውት ሄድን እንዲህ እንዲህ እያል ከሥራ መውጫ ሰዓት ደረሰ ከቀኑ 11 ሰዓት ተኩል ላይ ከመሥሪያ ቤት ወጥቼ ከሁለት ጓደኞቼ ጋር ተከራይተን ወደምንኖርበት ቤት በታክሲ ያመራው ሜክሲኮ አደባባይ ስንደርስ ፊቴን ጠዋት የተገደሉት ሰዎች ወደ ወደቁበት በኩል አዙሬ ተመለከቱ ጠዋት ያልነበረ ከጎናቸው አንዳንድ ቦምብ ተቀምጦ አስከሬናቸው ተዘርግቷል ቦምብ ሊጥሉ ሲሉ ተገደሉ ለማለት መሆኑ ነው ጠዋት ሳልፍ ያልነበረ የአንድ ታዳጊ ወጣት ሬሳ ደግሞ ፖሊስ መምሪያ ፊት ለፊት ወድቋል ይህ ደግሞ አካባቢው ላይ ሰልፍ ሲያደርጉ ከነበሩ ወጣቶች ጋር ቦምብ ይዞ ተገኝቶ የተገደለ ነው መርካቶ አብነት ንግድ ሥራ ትምህርት ቤት ፒያሳ በቅሎ ቤት አካባቢ ወያኔ ኤርትራን በተመለከተ የሚያራምደውን ሰላማዊ ሥራ በመቃወም ሰልፍ የወጡ ጸረ ሰላም ወጣቶች ተገለዋል አለና አንዱ ተሳፋሪ ተናገረ በምጓዝባት ታክሲ ውስጥ የነበረውን ዝምታ ሰብሮ የሁላችንም መልስ ዝምታ ሲሆንበት ወያኔ ሌባውን ሁሉ አጠፋው እጅ ከፍንጅ ሲያዙ ወዲያው እርምጃ እየወሰደ በማለት ቀጠለ ያው ጸጉሩ ኮፈር ያለው ሰው ይህ መምሪያው አጠገብ ቦምብ ይዞ ተገደለ የተባለ ሕፃን እዚያች ኬክ ቤቷ አጠገብ ጫማዬን ይቀባልኝ የነበረ የረጅም ጊዜ ደንበኛዬ ነበር በማለት መለሱለት ከአጠገቤ የተቀመጡት አዛውንት በሐዘን ጭንቅላታቸውን እየነቀነቁ ቢሆንስ ሌባ ተይዞ ወደ ፍርድ ቤት ይወሰዳል እንጂ መገደሉ ተገቢ ነው ሌላዋ እናት ተሳፋሪ በትዝብት ጠየቁት ወዲያው እርምጃ ካልተወሰደባቸው እኮ ከተማዋን በዝርፊያ ሊያውካት ነው ይበላቸው ብሎ ባለጎፈሬው ጎን ያለው ሌላ ወጣት መለሳላቸው ከመስረቅ ይልቅ መግደል ከተማዋን ይበልጣ ያውካትን ብለህ ነው ወይኔ ልጅ ረጋ ብለው ጠየቁት እኔ አጠገብ ያሉት አዛውንት ያው ወጣት መናገር ሲጀምር ነበር ከመውረጃዬ ደርሼ ከታክሲዋ የወረድኩት የክረምት ረፍቷን እኔ ጋር ልታሳልፍ ከክፍለ ሀገር የመጣችው የወንድሜ ልጅ አስናቀች ጋሼ እባክህ በጊዜ ወደ ቤት ና ማለቷን አሰብኩና እንዳታስብ በቀጥታ ወደ ቤት ገባው ጭንቀቷን ሳስብ ወንድሜ ስላየው ህል ለእሷ መንገሬ ጥፋት እንደሆነ እያሰላሰልኩ ነበር በፈጣን እርምጃ እቤት የደረስኩት የኢትዮጵያ ሬዲዮና ቴሌቪዥን እንደሆነ እንደ ደርግ ጊዜው የአዲሶቹን ገዢዎች ቀረርቶ ነበር የሚያቅራሩት ያው የምናየውን የአገራችንን የጨለመ የህይወት ትዕይንት በዜና መልክ የምንሰማው ከውጭ ሬዲዮ ጣቢያዎች ነበር ያን ቀን ጀርመን ሬዲዮ ጣቢያን ለመስማት የመተላለፊያ ሰዓቱ አልፎ ነበር እቤት የገባሁት ምንም እንኳ በወቅቱ የሀገራችን ህይወት ላይ ቁርጡ ያለየለት ጥቁር ደመና ቢያጠላበትም አስናቀች የጭውውታችን ጨው ሆና ምሽቱን ገባ ነው ከቤተሰባችን እንደ እሷ ጨዋታ የሚያውቅ የለም በውብ መልኳ ላይ የወተት አረፋ መስለው በርቅ ከተደረደሩት ጥርሶቿና ጥርስት ብለው ከሚያበሩት ትላልቅ አይኖቿ ጋር የቅንነት ፈገግታዋን እየረጨች በምትፈጥራቸው ቀልዶች ሕይወትን ተበራለች። ብሉልኝ ጠጡልኝ ስትል ደግነቷ የተራበን ያጠግባል። ከምሽቱ 3 ሊሆን 5 ደቂቃ ያህል ሲቀረው ወደ ሽንት ቤት ሄድኩ። ጣጣዬን ጨርሼ የዕለቱን ሁኔታዎች ዘገባ ከአሜሪካ ጣቢያ ላይ ለማዳመጥ ከጓደኞቼ ጋር በግልጽ ተከራይተን የምንኖርበት ግቢ ተከራዮች በሙሉ የምንጠቀምበት አንድ የጋራ ሽንት ቤት አለ። ከቤት ስወጣ ስል አስናቀች፣ ጋሽዬ ቡናው ደርሷል የልትሄድ ነው አለችኝ። ስኒዎቹን ረከቦቱ ላይ እየደረደረችና በስስት እያየችኝ፣ መጣሁ ሽንት ቤት ደርሼ አልኩና ፒጃማዬን እንደለበስ ባትሪዬን ይዤ ስሄድ ሽንት ቤቱን ሌላ ሰው ገብቶ እየተጠቀምበት ነበር። ባትሪዬን ከማብራቴ ሰው አለ ብለው መለሱልኝ። የግቢያችን አድባር እማማ አበበች። ሰዓት ደርሶ የአሜሪካ ሬዲዮ እንዳያመልጠኝ ቸኮልኩ። ወደ ውጭ ወጣሁና ከግቢው አጥር ጥግ ሽንቴን መሽናት ጀመርኩ። በመካከሉ ከጎን በኩል ካለችው ቀጭን የሰፈሩ መንገድ ሁለት ሰዎች ወጥተው እኔ ወዳለሁበት መጡ። ያን ሰሞን ከምሽቱ 1 ሰዓት ጀምሮ ሰዓት እላፊ ተጥሎ ነበር። ከእኔ ጋር የሚኖሩት ሁለቱ ጓደኞቼ መጠጥ ቤት አዘግተው እየጠጡ ያመሻሉ። ምክር በምክር አልሰማኝ ብለዋል። እንዳይያዙ ወደ ቤት በዚያ በኩል እየተሽለኮለኩ እንደሚመጡ ማውቃለሁ። ሁለቱ ሰዎች እነሱ መሰሉኝ። ከሁለት ቀን በፊት አንደኛው በስካር እነኚህ ሌቦች፣ ገዳዮች፣ ምትክ ፋሽስቶች እያለ ሲሳደብ ተቆጥቼ ወደ ቤት እንዳስገባሁት ትዝ አለኝና ምክሬን አልሰማ ብለው ራሳቸውን ለአደጋ ማጋለጣቸው አናደደኝ። ፊቴን ወደ እነሱ አዙሬ ባትሪዬን ሳበራ ማነህ ባለበት ቆም ብሎ አንባረቀብኝ። ከሰፈሯ መንገድ ከወጡት አንደኛው እጅ ወደ ላይ ፊትህን አዙረህ ወደ ቀበሌ ሂድ ብሎ ድጋሚ ጮኸብኝና ሮጠው አጠገባቸው ካለው የኤሌክትሪክ እንጨት ስር ተከለሉ። እኔ ነኝ ባየር ብዬም ንግግሬን ሳልጨርስ ነበር አንድ ጥይት የተተኮሰው። ፊቴን ወደምኖርበት ቀበሌ 03 ወደሚወስደው አስፋልት መንገድ ሳዞር አንዱ እንዳትተኩስ ባትሪ ነው የያዘው ሲል ከጆሮዬ ገባ። ተበላሁ አልኩኝና እጄን ወደ ላይ አድርጌ ወደ ተባልኩት አቅጣጫ መንገድ ጀመርኩ። ብዙም እርምጃ ሳልሄድ ነበር እቤት እያቸው የወጣሁት ቤተሰቦቼ እየተንጫጩ ግር ብለው ሲወጡ የተደመጡኝ። አስናቀች፣ ሰራተኛዬ፣ ሬዲዮ ለመስማት እኔ ቤት የተሰባሰቡት ጎረቤቶቼ፣ እኔን ወደ ቀበሌ ሂድ ካሉኝ ሁለት ታጣቂዎች ኋላ እንዳሉ አሰብኩ። ጋሽዬ፣ አጎትዬ፣ እኔን የወንድሜ ልጅ አስናቀች ውጣውን አቀለጠችው። ቀበለ ሳትንቀሳቀስ እጄን ወደ ላይ አድርገው ወደ ቀበለ ሂድ ብሎ ከተኮሱብኝ አንዱ ዳግመኛ ሲያዘኝ ሁለቱ የወያኔ ታጣቂዎች ከኋላይ እንደተከተሉኝ ታወቀኝ። ጥቂት ሜትሮች ርቆ ካለው አስፋልት ማዶ ማን ነው ምንድን ነው ብለው እየተንጫጩ የሌላው ቀበሌ ታጣቂዎች እኛ ወዳለንበት ሲመጡ ተሰሙኝ። ከኔ አልፎ በቤተሰቦች ላይ አደጋ እንዳይደርስ አሳሰበኝ። በአንድ ነገር ላይ ሐሳቤን ለማቆየት ብዙም ጊዜው አልነበረኝም። ሳላስበው የተፈጠረው አስቸጋሪ ክስተት ሁኔታዎች ከመቅጽበት የሚለዋወጡበት ሆነብኝ። ቁም፣ እንዳትንቀሳቀስ የሚል ጌታ ትእዛዝ ከአስፋልቱ ማዶ ካሉት ታጣቂዎች አንባረቀብኝ። ከዚያው በኩል እጅ ወደ ላይ ቁም ሌላው ጮኸብኝ። ጋሽዬ አጥር ጥግ ያዝ፣ ጋሽዬ አጥር ጥጉን ያዝ። ነፍሷ እስከምትወጣ የምትወደኝ አስናቀች ትጮኻለች ከኋላዬ። ፖሊሱ ወንድሜ ጋር ሆኜ ትምርቴን ስከታተል አፍራይ ነው ያደገችው። ለኔ ያላት ፍቅር ልዩ ነው። ከትልቅ እህቷ ጋር ሁሉ ጊዜ ሲጣሉ አስታውሳለሁ። ትልቋ የእናቷን ወንድም እያሞካሸች አንስናቀች ደግሞ እኔን። ከፊቴም ከኋላዬም እንዳትንቀሳቀስ ተብዬና መሳሪያ ተደግኖብኝ የአጥር ጥግ ለመያዝ መንቀሳቀሱ ያለው አደጋ ታሰበኝ። ይልቅስ በቤተሰቦቼ ላይ ያለውን አደጋ ለመቀነስ ባለውበት ቆሜ ቤተሰቦቼ ናቸው፣ ቤተሰቦቼ እኮ ናቸው እያል ተናገርኩ። ሰሚ ባገኝም ባላገኝም እንደበራ ያለውን ባትሪ ወደ ላይ ይዤ የደመ ነፍሴን ቤተሰቦቼ ናቸው፣ ቤተሰቦቼ እኮ ናቸው እያ ደጋግሜ መጮሄን ቀጠልኩ። ብዙም አልቆየ በሩምታ አስፋልቱ ማዶ ካሉት በኩል ከፊት ለፊቴ ተተኮሰ። ታፋይ ላይ ትኩስ ፈሳሽ ነገር አራፈኝ። እግሬ ሰውነቴን መሸከም አቅቶት አቅሜ እየደከመ መጣ። ወይኔ ጋሽዬ እኔን እኔን እያለች የምትጮኸው አስናቀች ድምፅ ወደ እኔ እየቀረበ ሲመጣ ጥርሴን ነክሼ ወደ እሷ ዞር። አንዲት እርምጃ እንደሄድኩ ነበር አቅም አንሶኝ ወደ ኋላ የወደኩት። የአስናቀችም ድምፅ እየቀረበኝ እየቀረበኝ የመጣ መሰለኝ። ዓይኔን እሷ ወዳለችበት ለመወርወር ሞከርኩ። ሌላ ተኩስ ተከተለ። ብላ አስናቀች የሲቃ ድምፅ አሰማችና ላይ ላይ ወደቀች። ወይኔቴን አስገደልኩሽ። የመናገር አቅሜን አሰባስቤ ጠየቅኳት። ደህና ድምጿ እየተቆራረጠ መናገር ጀምራ ጸጥ አለች።
አስምም ይናገራል እንደኔ እንዳንተ እንደሱ እንደሷ ስጋውን ተራብሶ መራመድ ባይችልም በስሙ ሲነገድ ታሪኩን ሲያጠፉት በፍጹም ዝም አይልም። ሲነጋግሩበት ስሙን ሰነቋቁሮ ይናገራል። ጮሆ አደም አጽምም ድምፅ አለው። ነጎድጓድ ድምፁም ይፋጃል አጥንቱ። ሕዝባዊ ነውና ሥረ መሠረቱ ግማሽ ደርዘን ዶክተር ክፍል ውስጥ ተሸሽገው ሊነጋገሩበት ስሙን ከፊት አድርገው በአጽሙ እየማሉ ደፋ ቀና ሲሉ ባህሩን ሰንጥቆ ተራራውን ዘልቆ ኡኡ ብሎ ይጮኻል። ሰሚ ጆሮ ካለ አጽምም ይናገራል። እንዲህ ብሎ ይላል፣ መማር መማር እንዲህ ነው ወይ ደግሞስ መመራመር? ታሪክ ማበላሸት ሐቅን ማልበሳት፣ ዶከተርኩ ዶከተርኩ ማለቱ ምን ይሉታል ደግሞ? አሳልፎ የሰጠን በታኝና እንጃ ገዳይ ተሸክሞ። አጽምም ይናገራል። አዎ ይናገራል። እጅና እግራችንን በሰናሰል ታስረው ወንዱ ስስብልት ጠርሙስ አንጠልጥለው የሴቷን ስስብልት በመርፌ ቁልፍ ስበው ፊንጢጣ ገልብጠው በሻማ አቀጣጥለው ጨውነት ንሰውብን ጋዜጣ ጠቅልለው ክብር የተጫኑብን ናፍጣ አርከፍክፈው ጅብ ያደለቡብን ከጉድጓድ ጨምረው ከሜዳም ዘርግፈው ፋሽስትና እንጃጅና ጓንቶ ነው ጠራቢዎተኛ ያፋ ብለው ነው አገር ሽጠን አይደል ወይ በስልጣን ባልገን መሰረታዊ መብት ነው እኮ ጠይቀን ይህንን ጥያቄ ምዙ በጠቅላላው እንዳነገበው ነው ዛሬም እንደ ትላንት በቁም የሚበላው አጽምም ይናገራል ኡኡ ብሎ ይጮሃል የህዝቡን ጥያቄ መሰረታዊውን ምላሽ እስከሚያገኝ ቃል የገባ ነው የአንድነትን ምቺ የገደትን ልክፍት የወንበርን ሙጫ የነዋይን ጭልፊት ከቤታችን ደጃፍ እንዳይደርስ አባረን ፍርሃትን ገለን አንገዛም ብለን ትግሉን በቀጠልን አሁን ምን ይሉት ነው እንዲህ ያለ እብደት የማይናድ ቤቴን የማይፈርስ አጥንቴን ልክፈል ብሎ ማለት አረ ምን አይነት ነው እንዴት አይነት ጡዘት ድካሜን ማቃለል ታሪኬን ማጸፍሸት አንድ ወኜ ሳለ ሁለት ነው ማለት የአንጃዎች ልክፍት የባንዳዎች ስለት ኡኡ ብሎ ይላል ይጮሃል አቻሜ ተሰማም ብሬሳ ያ መምህር በላይ ብንያም አዳነ ውልጫፎ ብስቱ ማርቆስ አጎስና ተስፋዬ ደበሳይ ፋጡማና እብራሂም አሸናፊ ሴድ መኩሪያና በቃሉ ሰሚራና ስርስት ሙናዬና ሙሉ ጋይምና ይስሐቅ ደብተራው ጸጋዬ ዛናና አይሉ እልፈ ሰማዕታት ሁሉም ይጮኻሉ የገነቡትን ቤት የታሪክ ጥላቸው የእምነታቸው ዋሻ የድል መነሻቸው የኢትዮጵያን ንብረት የደም ሐውልታቸው ድብልቅልቅ ያለውን ከአጥንት ከሥጋቸው ሲነካ ይጮኻሉ የአፋ እምነታቸው የአፋ ቤታቸው ትላንትም ነበሩ ዛሬንም ጨምሮ ሁሌም ለዘላለም ያፋን ከነሱ የሚነጥል የለም አጽምም ይናገራል ይህ አንጃ ግራንጃ ከፋሽስት ጎን ሆኖ አጨብጫቢ ነበር ጠቁሞ ያስገደለኝ ያለበሰኝ አፈር ምን ነው ባይነካካኝ ምን አለ ቢተወኝ አንተን ብያለ አልኩት አፈሩ አልከበደ ይሄ አንጃ በታኝ በአውሮፓ አማሪካ ቦታ እንዳጣች ዶሮ ዞሮ እያስካካ የክህደቱ ጥልቀት የተንኮሉ መርሻ ዴ ከፊት ለጥፎ አጥሜን ለእጅ መንሻ ግማሽ ደርዘን ዶክተር ክፍሉ ሰብስቦ ደኮ ይሎልታል ታሪኬን ረብርቡ እናም አጽምም ይናገራል ብሎ ይጮኋል ታጋይ ከድሉ በስተቀር ሌላ ዋስትና ያለው አልያም የዕድሜ ገደብ ምን አለ ብትተውኝ ምን አለ ባትመክኝ ማፍረስ ባይቃጣችሁ ብትገዙ አለ ምን አለ ብትሆኝ ብትቀመጥ አርፌ ልትሆኑን ባትቃጡ በነ ዶክተር ዜሮ የክህደቱን መርፌ በደሜና ባጽሜ የገነባሁትን የትግልን አሁ የተማርኩበትን አካሌን ጓዶቼን የገበርኩበትን የሀፋ ሐውልቴን ተውት ባካችሁ አጽም የሚናገራል ከሰማ ጆሯችሁ እነ ዶክተር ሆኑ እነ ዶክተር ዜሮ ስልጣን ለቃቃሚ እባካችሁ ተውኝ አጽም የሚናገራል ከተገኘ ሰሚ አዎ አጽምም ይናገራል እንደኔ እንዳንተ እንደሱ እንደሷ ስጋውን ተላብሶ ወዲያ ወዲ ባይልም በስሙ ሲቀለድ ታሪኩን ሲያበላሹት ይናገራል አጽምም ሲነጋግሩበት ስሙን ተነቋቁረው ይናገራል ጮሆ አጽምም ድምፅ አለው አዎ አጽምም ይናገራል አጽምም ይናገራል እንደኔ Mercury and Earth, 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 Earth
ተመለከተ ብዙ ዘላባጆች ፈልተዋል ለገዳዮቹ ሐውልት ይቆምላቸው ይዘከሩ የሚሉ ቀይ ሽብሩን በሚመለከት አንድ ትውልድ ለመምጥር ቀይ ሽብር በኢትዮጵያ በሚል ርዕስ ከባቢሌቶላ ተጽፎ በጸጋይ ገብረመድን የተተረጎመውን መጽሐፍ መቅድሙን እንመልከት
አማርኛው ትርጉም መግቢያ ስለ ቀይ ሽብሩ በእንግሊዝኛ የተጻፈውን ጸጋዬ ገብረመድን ከተረጎመው የቆየ ቢሆንም በልዩ ልዩ ችግሮች የተነሳ ሳይታተም ዘገየ። በመሃሉ ያለ ደራሲው ፈቃድ አፋትሞ መሸጥ ልምድ በሆነባት አገራችን አንድ ግለሰብ መጽሐፉን ተርጉመው ለሽያጭ አቀረቡ። ይባስ ብለውም ተገደው ሊሆን ቢችልም የመጽሐፉን ትርጉም መታሰቢያነት ለኢሃዴግ ሰጡ። የበደል በደል የጸጋዬ ገብረመድን ትርጉም የመጽሐፉን መልእክት በደረቁ ሳይሆን በውበት የሚያቀርብ ነው። የጸጋዬም ሆነ የመጽሐፉ ዕጣ የቀይ ሽብር ጣጣ ገና እንዳላከተመ ያመለክታሉ። ደጋግመን እንደቀለጽነው ቀይ ሽብር በማንኛውም ስርዓት ሊወለድ የሚችል በመሆኑ የመጽሐፉ ዋነኛ ዓላማ ይህ ቅስፈት እርግማን ዳግም እንዳይወለድ ለማድረግ ሁሉም ኢትዮጵያዊ ነክቶ የበኩሉን አስተዋጽኦ ማድረግ እንዳለበት ለመጠቆም ለማሳሰብ ነበር። የኢትዮጵያ ህዝብ ያሳለፈውን አስተቃቂ የመከራ ዘመን ለባዕዳን ማሳወቁም አስፈላጊ ሆኖ መጽሐፉ በእንግሊዝኛ ቢወጣም ይህን ቋንቋ የሚያውቁት በርካታ ያገራችን ምሁሮች በአንባቢ ደረጃ የታሰቡ ነበሩ። ቀይ ሽብሩ በፋሽስቱ መንግስት ቢካሄድም በሂደቱ ተፋታፊው ለጉዳቱ ተጠያቂው በሱ ብቻ የሚወሰን አልነበረም። የተቆመ ያጋለጠ ጎረቤቱ ወገኑ ሲረሸን አላየሁም ያለው ወጣት በተራራ ፀሐይ ሲደፋ ጸጥ ያለ ጋምባገነን አረመኔ ፍራት ያጎበደደ ወዘተ ሁሉ ራሱን መጠየቅ ህሊናውን መመርመር ይገባዋል። ቀይ ሽብሩ የተሰነዘረው በሟቾቹ ላይ እነሱማ ሞቱ አበቃ ሳይሆን በቀረው ላይ ነበር። በባርነት ካልተገዛችሁ ካላጨበጨባችሁ ግራ እጃን ስታችሁ ይውደም ካላላችሁ ወዘተ ታልቃላችሁ ለማለት የሽብሩ ጊዜ እያንዳንዱ ኢትዮጵያዊ ማንነቱን ልኩን መፈተኛው ወቅት ነበር ቢባል ስህተት አይሆንም። እርገቴ ተሾመ ለገሰ መላኩ ብሎ ከመኮንን ባሻገር የሁላችን ሚና ምን ነበር ብለህ መጠየቅ አለብን ያልነውም ለዚህ ነው። ገዳዩን መቅጣት አንድ ነው። ነፍሰ ገዳይ አግሎ በሺ ደረጃ ሲጨፈንና ለምን ተው ነው ዝም አልነው ብሎ መጠየቅ ደግሞ የበለጠ ጠቃሚ ነው። የርግማኑን መንስኤ ማወቅ እና ማስወገድ በረጅሙ ፍሬያማ ስለሆነ መጽሐፉ የወቅቱ ባለስልጣኖችና አጋፋሪዎቻቸው ለራሳቸው ሊጠቀሙበት ጥረዋል። በከሽብሩ በራሱም የፖለቲካ ችርቻሮን ለማካሄድ አጸያፊ ሽብር ረብ ሲካሄድ ታዘበናል። እንደገና የስልጣን ጥሜት ያሳበዳቸው ሽብርን አርግዘው ሊወልዱ ሲፍጨረጨሩም እያየን ነው። የመጽሐፉ ተገቢው ትርጉም መውጣቱ በሽብሩ ተጠቂ ለነበሩትና በአዲሶቹ ባለስልጣኖች መከራ እያዩ ላሉት ለፈረደባቸው ታሪክ ለማይረሳቸው ለአይነታ ፀረ ሽብር የኢህአፓ ልጆች መታሰቢያነት መቅረቡም የግድ በመሆኑ እነሆ To Kill a Generation The Red Terror in Ethiopia በሚል ርዕስ በእንግሊዝኛ ቋንቋ ተጽፎ የነበረውን መጽሐፌን ወደ አማርኛ የመለሰው ዝነኛው ታጋይ ጸጋዬ ገብረመድህን ነው። የቅኔና የስነ ጽሑፍ ችሎታው በብዙዎች ዘንድ ተደናቂነት የነበረው ጸጋዬ ገብረመድህን በ1960ዎቹ ዓመታት የተማሪ ማህበር መሪ፣ የኢህአፓ መስራች አባልና የአመራር አባል ነው። በስነ ጽሑፍና በግዕዝ ችሎታው ጓደኞቹና ወዳጆቹ ደብተራው ብለው ይጠሩታል። ጸጋዬ ከጓደኞቹ ጋር በመሆን በኢትዮጵያ ዴሞክራሲ፣ ሰላም፣ እኩልነትና ፍትህ እንዲሰፍን ለረጅም ጊዜ ታግሏል። ጸጋዬ ከ1967 ዓ.ም ጀምሮ በገጠሩ ትግል ውስጥ በመቆየት ከፍተኛ መስዋዕትነትን የከፈለ ሲሆን በ1982 ዓ.ም ጎንደር ክፍለ ሀገር ልዩ ስሙ ሳንኪሳ በተባለ ቦታ በወያኔ ጦር ተይዞ ከተወሰደ በኋላ እስካሁን መዳረሻው ሳይታወቅ ቆይቷል። የጸጋዬና የጓደኞቹ የደረሱበት መጥፋትና እንዲሁም በተለያዩ ቦታዎች ብዙ ሰዎች እየተገደሉ እየታፈኑና እየተሰቃዩ መሆናቸው የአሁኖቹ መሪዎች ያገዛዝ ዘይቤ ከፊተኞቹ ብዙም እንደማይለይ ያሳያል። እንደ ደርጉ ጊዜ ቀይ የሚል ስም ባይሰጠውም በወያኔ አገዛዝም መጠኑ ትንሽ ያልሆነ ሽብር እየተካሄደ መሆኑ አጠራጣሪ አይደለም። አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ የተጻፈው ተመሳሳይ የትውልድ እልቂት በኢትዮጵያ እንዳይደገም ለመከላከል ነበር። ሽብር እያካሄዱ ላሉት የአሁኖቹ መሪዎች የመጽሐፉ መልእክት ትምህርት የሆናቸው አይመስልም። ባቢሌ ቶላ 1989 ዓመተ ምህረት መቅድም። ገናናው ልዑል ሆይ አለ አምላክ፣ እውነቱን እናገራለሁ። ሳሙኤል ጆንሰን ራሴላስ መስፍነ ኢትዮጵያ ከሚለው መጽሐፍ ለንደን 1759 ዓመተ ምህረት። እድሜው አሁን ወደ 20 ቤት ማገባደጃ ላይ የሆነውን ይህ የተባለውን ጎልማሳ ታሪክ እንውሰድ። ከወገቡ በታች ሽባ ነው። አንዳይኑን አጥቷል ሁለት ጣቶች ከቀኝቹ ቆርለዋል አስጨናቂ ህልም አሁንም እየተመላለሰ መንፈሱን ያምሰዋል አብዛኛውን ጊዜም ቀውስ ውስጥ ይከተዋል ምግብ የሚቀምሰው ላመል ነው ታዲያ ተመልካችን ወዬ ያሰኛል በ1969 ዓመተ ምህረት ይህ የደስደስ ያለው እወጣ የሚል ደልደል ያለ ሰውነት ያለውና የሰመረ ህይወት ለመኖር ተስፋው ብሩክ የሆነ ወጣት ነበር ግን መቼ ለዚህ ቢያድለው አንድ ዕለት ማታ በመጋቢት ውስጥ በአንድ የሚኢሶን ካድሬ የሚመሩ 6 የቀበሌ ዘበኞች እሱን ሲሉ መጡ ከፖለቲካ ጋር ምንም አግባብ የሌለው ይም ለጊዜው ደነገጠና እየተፋፋመ በነበረው ፖለቲካዊና ወታደራዊ ግብግብ ውስጥ ምንም ተሳትፎ እንዳልነበረው አጋቾቹ ሲረዱ ወዲያውኑ እንደሚለቁት ተማመነ ቃሉን ለሚቀበሉት ምንም ውስጥ ስለሌለ በስህተት የተያዘ መሆኑን ይህ አባባል የነበረው ታላቅ ወንድሙም የት ሊገኝ እንደሚችል እንደማያውቅ ነገራቸው የያላወቀው ግን አጋቶቹም ሆኑ ቃል ተቀባዮቹ እውነቱን እየነገራቸው መሆኑ ላይ ጥርጥር እንዳልነበራቸው ነው በተይዞ ማግስት ክርፋቱ ወደሚያወድ ክፍል ተወስዶ ከታላቅ ወንድሙ ጋር ፊት ለፊት እንዲገናኝ ተደረገ እሱነቱን ለመለየት እስከሚያስቸግር ድረስ ብርቱ የሆነ ግብረ ሰቆቃው በዚያችው ዕለት ተፈጽሞበት ነበር ያገኘው በዚያች ዕለት ከዚያም በኋላ በተደጋጋሚ ጊዜ ይህ እዚያው በታላቅ ወንድሙ ፊት ባሰቃቂ ሁኔታ ግብረ ሰቆቃው ይፈጸምበት ገባ እሪ ይላል ነፍስም ሳይዘራ የሚቆይባቸው ጊዜያት ነበሩ እንደ ፍላጎታቸው የተባለ ወንጀል ሁሉ ፈጽሜያለሁ ብሎ ሊለፈልፍላቸው ፈቃደኛ ይሆናል ግን እኛ የሰቆቃው አበጋዞች ለሱ ቃል ደንታ አልነበራቸውም ፍላጎታቸው የታላቅ ወንድሙን ጽኑ መንፈስ ለመስበር ነበርና እሱ ግን ወንድሙ የአስር ቢማለልና ቢማጠነው መች ፍንክች ቢል ከሳምንት በኋላ ደግሞ እድሜያቸው ወደ 60 እየተጠጋ የነበረው እናታቸው እንዲመጡ ተደረገ እነኚህ ሆኑ ሁለት ልጆቻቸውን ለማሳደግና ለማስተማር ብዙ ቁም ስቅል ያዩ ሴት ነበሩ ባላቸው ከሞቱ በኋላ ዳግመኛ እንዳለማግባታቸው መጠን የሚተዳደሩት ጠላ በመመሸት ነበር ሁለቱ ልጆቻቸውን እንዳልሆኑ ሆነው ባዩ ጊዜ የድንጋጤና የሐዘን ፍላጻ ሰንጥቆ ሲጥላቸው ጩኸታቸውን ለቀቁት ያም የመከራቸው ምዕራፍ መክፈቻ ሆነ በሁለቱ ልጆቻቸውና በስድስት የግብረ ሰቆቃው ሙያተኞች ፊት ልብሳቸውን እንዲያወልቁና እርቃናቸውን እንዲሆኑ ተገደዱ እዚያው ልጆቻቸው ፊት ግብረ ሰቆቃው ተፈጸመባቸው ተዋረዱ ያም ሆኖ ያ ትልቅ ወንድም አንዳችም ትንፍሽ ያለው መረጃ አልነበረም ፋሽስት ውሾች እያለ የሚወነጨፍባቸውን ጩኸት አፍኖ ለማስቀረት እሱንም ከእናቱ ጋር ደርቦ ማሰቃየታቸው ለእኒያ የአመፃ ክንዶች አልፈየደም በመጨረሻም የግብረ ሰቆቃው ሙያተኛ አባለዘሩን ሰልበው በትንንሹ ከከታተፉት በኋላ እኒያን እናት አስገድደው አበሏቸው እሳቸውም ከዚያ በኋላ ልቦናቸው ተለያቸው በዚያው ሩሃቸውን ስተው ከእስር በተለቀቁ በዚያኑ ዕለትም ሕይወታቸውን በገዛ እጃቸው አጠፉ ይኸው በእንቢተኛነት የጸናው ትልቁ ልጃቸው በቢያኖ ሽፎ ታንቆ እንዲገደል ተደርጎ የቀይ ሽብር ትዕይንታቸው አካል ይሆን ዘንድ በአውራ ጎዳና ወጥቶ ተጣለ ይህ ግን ከዚያ በኋላ 3 ዓመታት ታስሮ በ1972 ዓመተ ምህረት ተለቀቀ የቀድሞ ሰብእናውን ቀፎ ብቻ ይዞ ድውይ ሽባ ሆኖ አጎቱ ላይ የኑሮ ዕዳ
የመንፈስ ሸክም ሆነ። ይህ ታሪክ ወይ ግል ተብሎ የሚታለፍ የተናጠል ታሪክ አይደለም። ከዚህ በጣም የሚሰቀጥጡ ይበልጥም የሚዘገንኑ ለማመንም የሚያዳግቱ ድርጊቶች በመላ ኢትዮጵያ ተፈጽመዋል። ይህንና ይህን የመሳሰለው በወታደራዊ መንግሥት ከ1968 እስከ 1971 ዓመተ ምህረት የተካሄደው ገደብ ያልነበረው ጭፍን የጅምላ ግድያ ተካቶ ነው ሽብር የሚባለው። በብዙ ሺህ የሚቆጠሩ ተፈዳይተው ሞቱ። ከዚያ በላይ የሚሆኑ ደግሞ ጸዋትወ ሰቆቃው ተፈራርቆባቸው ወደ ወህኒ ተጣሉ። እንዲህ ብለው ሲናገሩት ግን ባዶ ቃል ሆኖ ይሰማል። ደረቅ ስታቲስቲክስ። በጣምም አጠቃላይ ይሆንና የሽብሩን አስገፊ ገጽታ ፍንትው አድርጎ ለማሳየት አይሆንለትም። መግደል፣ መሞት የተለመዱና ያዘቦት ቃላት መሆናቸው ያሳዝናል። ሞተ፣ ተገደለ ሲባል በዚያች ቅጽበት እንግዳ የሆነ ማስደንገጡ ባይቀርም እሱንም ቢሆን እየለመድ ነው መተናል። ሰውን የራሱን ሥጋ መትሮ ማብላት፣ ጥፍሮቹን መንቀል፣ በፈላ ዘይት ውስጥ መዝፈቅ፣ ሽንትና ሰገራ የጠጣ ጨርቅ አፍ ውስጥ መጎስጎስ፣ አፍንጫውን በፒንሳ በጭቆ መጣል፣ በሴት ብልት ውስጥ ጠርሙስ መጠርመስ፣ የጥቶቿን ውልብልቢት መቁረጥና መላ ጥቶቿን መቁረጥ፣ የሚያፈቅሩትን ተመልካች አድርጎ ካሰቃዩ በኋላ አንገቱን መቅላት፣ ወይም በፒያኖ ሽቦ አንቆ መግደል በተለምዶ እንደሚጠራው ግድያ ብቻ ሊባል አይችልም። ቀይ ሽብር እንጂ ይህ ነው። በሀገሪቱ ታሪክ ውስጥ በአኳያነት ሊታይ የሚችለው የካቲት 1929 ዓመተ ምህረት አዲስ አበባ ውስጥ የተፈጸመው የግራዚያኒ ጭፍጨፋ ብቻ ነው። በዚያን ጊዜ የሙሶሎኒ ልዩ መልእክተኛ በአዲስ አበባ ማርሻል ግራዚያኒ አብርሃ ደቦጭና ሞገስ አስገዶም የተባሉት ወጣት አርበኞች የእጅ ቦምብ ወርውረውበት ከሞት የተረፈ ሲሆን በዚያ ክበብ ማርሻሉ ለምጽዋት አሰባስቧቸው የነበረው የከተማይቱ ነዳያን ለመበቀል መወጫ እንዲሆኑ ተረሸኑ። ከዚያም ለሶስት ቀናት ብላክ ሸርትስ ተብለው የሚታወቁት ወታደሮች እገሌ ተገሌ ሳይሉ ይገሉ ዘንድ በአዲስ አበባና በሌሎች ከተሞች ላይ መረን ተለቀቁ። በብዙ ሺህ የሚቆጠር ሰው አለቀ። ከዚህም ውስጥ በብዙ መቶ የሚቆጠሩ የአገሪቱ ምሁራን ይገኙበታል። ይህች ዕለት እስካሁን በኢትዮጵያውያን ዘንድ ታስባ ትውላለች። በአሁኑ ጊዜ ብዙ ሰዎች ሽማግሌዎችም ሆኑ ወጣቶች ይህን ወታደራዊ መንግስት ፋሽስት ይሉታል። የሌተና መንግስቱ አንዱ ቅጽል ስም ግራዚያኒ ነው። የሆነ ሆኖ የ1929 ዓመተ ምህረቱ ጭፍጨፋ ቀይ ሽብሩ ጋር ሊወዳደር አይቃጣውም። ያለቀው ሰው ብዛት በመንፈስ ላይ አስምሮ ያለፈው የሰቀቀን ሰንበር ሲታሰብ በማንኛውም የግፍና የጭካኔ መለኪያ ቀይ ሽብር የበላይነቱን ይይዛል። አንድ ወጣት ትውልድ ያለምንም ማጋነን ከአገሪቱ ምድረገጽ እንዳልነበር ሆኗል። እድሜያቸው ከአስር ዓመት በታች የነበር ያልባለቁ ልጆችን፣ ሽማግሌዎችንና ባልቴቶችን ሽብሩ አላለፋቸውም። ትንሽ ትልቅ ሳይል ከተማዎችን ሁሉ ደቧቸዋል። ይህ ሁሉ የተፈጸመው አገር በቀል በሆነና ሕዝባዊ ነኝ በሚል መንግስት መሆኑ ስሜት ላይ የፈጠረውን ቁስል ይበልጥ የሚያንገበግብና ይበልጥም የሚከነክን አድርጎታል። ቀዩ ሽብር በኢትዮጵያ ታሪክ ውስጥ ካሉ አስከፊ ምዕራፎች ጉልሁን ምዕራፍ ይይዛል። ይህን ምዕራፍም ነው በዚህ መጽሐፍ ውስጥ ለማቅረብ የምንሞክረው። የጓጓለት ዴሞክራሲና ነጻነት ቀርቶ በምትኩ ሽብርና ሞት እነሆ ስለተባለ ሕዝብ አሳዛኝ ታሪክ ነው የምናወሳው። ሽብሩ የሕዝብን እምነትና ድጋፍ ለማግኘት የተነሳው መንግስት ይሁነኝ ብሎ አልሞ የተነሳበት የጠረገው ፖሊሲ ነበር። ሽብሩ ያስፈለገበት ምክንያት ፖለቲካዊ ተቃውሞን ለማዳፈን፣ ለትግል የተነሳ ሕዝብን ፍርሃት ረዓድ ውስጥ ለመክተት፣ ሰጥ ብሎ የሚገዛ ግዑዝ ፍጥረት ለማድረግ ይቻል ዘንድ አይነተኛና ቀልጣፋ ውጤት የሚያሳይ ዘዴ ነው ተብሎ ስለታመነበት ነው። የወታደራዊ መንግስትና ጭፍን ኢሰብአዊ ስሜት ህሊናቸውን የሰወረው ባለሟሎች በቃላት ጉንጉን በንግግር ፈሊጥ አሽሞን ሙነው ሊያቀርቡት የሚሞክሩት ገጽታ የተሽሞነው ሙሉበት ግልባብ ሲገፈፍ ፈጥቶ የሚቀርበው ሐቅ ይኸው ነው። የቀይ ሽብሩን ትክክለኛ ታሪክ ማወቁ የሚረዳው በህዝብ ላይ የደረሰውን አስተካካይ ግድያ ለመገንዘብ ብቻ ሳይሆን አገሪቱ በዚህ ቀን ይቆማል የበማይባል የስበር ጦርነት ውስጥ ለምን እንደተዘፈቀችም ለመረዳትም ጭምር ነው። ከዚህ ሌላም ደግሞ ይህ ታሪክ ከፍተኛ መስዋዕትነት የተከፈለበት ውድ ተመክሮ የተገበየበት እንደመሆኑ መጠን በእንዲህ አይነት ተመሳሳይ ሁኔታ ሊወድቁ ለሚችሉ ሌሎች ህዝቦች አይነተኛ መምህር በመሆን ታሪካቸው በእንዲህ አይነት ጸዋት በመከራ እንዳይቀልም መዘክር ሊሆናቸው ስለሚችል ነው። በመጨረሻም ይህን ታሪክ የምናወሳው ለቀይ ሽብሩ ሰለባ ሆነው ለወደቁቱ ለሞቱቱ ሁሉ ሰንበሩን ለተሸከሙቱ በወህኒ ቤትም ለሚገኙቱ መስዋዕትነታቸው እንዳልተረሳ ከልብ ለመግለጽ ነው። በአዋሽና ባሰበ ተፈሪ ለተገደሉት ላባደሮች ከተገጠመው ታዋቂ ግጥም የሚከተሉትን ስንኞች እዚህ ላይ ያስታውሳል። የደምም ድምፅ አለው የነጎድጓድ ጩኸት ብራቅ ነው ይፋጃል የላባደር ሞት። በባቢሌ ቶላ ተደርሶ በጸጋዬ ገብረ መድህን ደብተራው ከተተረጎመው አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ ከሚለው መጽሐፍ የተገኘ ምድረው በልተው የከበሩ የደርጋት ጋፋሪ ታጥበው የማይጠሩ የጨለማው ካህን የጽልመት መፍጠሩ የሰው ሥጋ በልተው በደም የመሰከሩ ባለዛር ቃልቻ ዛሬም አልተገሩ ደም ጠማቸው መሰል ጮሁብን አጓሩ እልፍልጣን የበላ ጨፍጫፊ ገራፊ ወላጅን አስለካሽ ትውልድን ቀሳፊ ሺዎችን ያረደ አንድ ትውልድ አጥፊ የኢሰፓ ካድሬ ወዳድ ደርግ ቀጣፊ ገሎ ሙድን መውቀት በዛ ጣላፊ ዛሬም ያቀረሻል ርስካሽ እዳር ወጣቱን የፈጀ ነጥቆ ከናት ጉያ አስከሬን የሸጠ አውጥቶ ገበያ የሰው ማስፈራሪያ የሲኦል አራያ የዲያብሎስ ወንድም የጥልመት አምሳያ እውነቱ ይወጣል መቼም አይቀበር ሕዝብ የበላይ ሲሆን መጋለጥ አይቀር ዛሬም ባይበድልህ በእብሪት ብትወጠር እናየው ይሆናል በሰፈርከው ቁና አንተም ስትሰፈር
I've been more than من انت ابك علن كعصايه فصوم سلاچ على حزب اگرو منور مگاز مسناقل موگر مگدل جونت عفان تاو تاسنو متصور لبعد تسطو يا گراچن مريت تبو سيكوماتر قوسان يا گاچل كيتن بمفطر بسلام وقتو مگبات سرتو مبلات سيقر گفو مولتو فستو كاتن بلاي سيخون ያን ጊዜ ነበረ አመጽ የፈነዳ ወያኔን ለመጣል አጥንቱ ተከስክሶ ስጋው ተበድሶ በጅምላ ተጋፎ በፍየል ተሰቃይቶ ደሙ በገፍ ሲፈስ ውድ ህይወት ገብሮ ትዕቢተኛውን ወያኔ ፓስቱን ሲደፋው በትግሉ ሰባብሮ ባዕዳን በሚስጥር ያሰለጠኑትን አሰርገው ገብተው የወር ተቃዋሚ ጠባብ ባንዳዎችን ከአጉራት ሰብስበው አምልኮተ ሰይጣኑን ትንግርተኛውን ሰላይ ድላችንን ነጥቀው የወያኔን ኮሎኔል ሲጭሩት በእኛ ላይ ታዲያ ምን እንጠብቃለን? ሁን ይኖር ይሆን ከዚህ ባሰ በደል ከዚህ ባሰ ስቃይ? ይኸውና ዛሬ ዮዴፒ ዘረኞች ነሰው በላያችን ፓይናችን ያያየን ጦርነት አውጀው ስትፈርስ አገራችን ሰብናችንን ገፈው በስራት አልበኞች ሲረገጥ ክብራችን ከመና ጠባቂ መኖሪያ ጎጆአችን ስትፈርስ ከላያችን እልፍ አላፍ ቤተሰብ በገፍ ተፈናቅለን የሚላስ የሚቀመስ እህልዋ ተነፍገን የጅብ ራስን ሆን ከሜዳ ላይ ፈሰን እንደዚህ ተዋርደን እንዴት ዘልቃለን? እኮ ከዚህ ባሰ ጥቃት ምን እንጠብቃለን? እነቱ ይነገር ሐቁ ይጣ ቢባል ለኛ ማን ይሟገት ማን ይከራከራል? ኮሶ ተቃሚው ከርቶ እጁሳቶ አንድ ያፋብቻ ከዝብ ወግኖ ቆሞ በቃል ኪዳኑ ጸንቶ ሳጥስ ግንባሩን ለርካይ ስልጣን ብሎ ለጠላት በማደር የማይታማውን በተመክሮ ዳብሮ ለኢትዮጵያ ጥቅም በጥናት ቋሚውን ተጠላቶቹ ሳይቀር በአባ ኢትዮጵያ ስም ሁሌ የሚጠራውን አንጋፋውን ፓርቲ የተገለ መሪውን ያፓን ተቀላቅለን በሐሳብ በጉልበት በገንዘብ ደግፈን ይህቡን ተገለ በዘግነት ግዳጅ ኃይሉን አጠናክረን የተዳፈነውን ያመጽረመጡን በተሏ አቀጣጥለን ወያኔ ያደግን የዘረኞች መንጋ እንጣለው ሰባብረን ለሀገር ህልውና ለሶሻል ዲሞክራሲ ባንድ ላይ ተጋፍጠን ላመጽ እድልናት ዜጎቿ ተዘጋጅተን በትግል ተደጋግፈን ካዲ ተቃዋሚውን እርቃኑን አጋልጠን ወያኔ ኢህአዴግን ዘረኛ ባንዳውን ዶጋ አመድ አድርገን እናቸንፋል።